ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
መቼ እንደሚፈልጓቸው የሰጧቸው ነገር ምንም ነገር የለም። እንዲህ ውጡ ብለው ነው ሸኛቸው። ልንጠራችሁ እንችላለን ተብለዋል። ለጊዜው ግን በዓልን ከቤተሰቦቻችሁ ጋር አሳልፉ፣ መልካም በዓል ነው ሸኛቸው።
አቶ ተፈራ አበጀ ይባላሉ። ዛሬ ከባህር ዳር እስር ቤት ስለተፈቱት 19 ተጠርጣሪዎች ገልጸውልናል። ዝርዝሩ በዕለቱ አብይ ርዕስ ተይዟል። ይህን ድርድር እኩይ ተግባር መቃወም አስፈላጊ መሆኑን ለዓለም ማሳወቅ አለብን። የመምረጥ መብት መነፈጉ ያመጣቸውን ችግሮች፣ የፖሊሶችን የጭካኔ አድራጎት።
አሜሪካዊው የሲቪል መብቶች ታጋይ ቄስ ዶክተር ማርቲን ሉተር ኪንግ ጁኒየር ከተገደሉ ዛሬ 50 ዓመት ተቆጠረ። ሙሉ ዘገባውን በሁለተኛው አጋማሽ ዝግጅታችን እናቀርባለን። ጤና ይስጥልን፣ እንደምን አምሽታችኋል ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ መጋቢት 26 ቀን 2010 ዓ.ም ምሽት አስተናጋጆች አዳነች ፍስሐዬና
ሰለሞን ክፍሌ እንሆናለን። ንጉሱ ታምሬ ፕሮግራሙን ይመራል። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
እስራኤል አብዛኞቹ ኤርትራውያንና ሱዳናውያን የሆኑትን በብዙ ሺህ የሚቆጠሩ ጥገኝነት ፈላጊ አፍሪካውያን ስደተኞችን ወደ ሌሎች ምዕራባውያን አገሮች ለማዛወር ያደረገችውን ስምምነት መሰረዟ ያሳዘነው መሆኑን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽህፈት ቤት ገለጸ። ይሁን እንጂ መፍትሄ ይገኝበታል ብሎ የሚያምን መሆኑን ድርጅቱ ጨምሮ አመልክቷል። ሊዛ ሽላይን የድርጅቱ ዋና መስሪያ ቤት ከሚገኝበት ጄኔቫ ለአሜሪካ ድምፅ ያጠናቀረችው ዘገባ አለ፣ አሉላ ያቀርበዋል።
በአሁኑ ወቅት ቁጥራቸው 39,000 የሚደርስ ጥገኝነት ጠያቂ ኤርትራውያንና ሱዳናውያን በእስራኤል ሲገኙ አብዛኞቹም በቴል አቪቭ በድሆች መኖሪያ መንደሮች ውስጥ ነው የሚኖሩት። ከነኚህም ውስጥ ከፊሉን ወደ ተለያዩ ምዕራባውያን አገሮች ለማዛወርና የተቀሩትንም በዚያች አገር ሰርተው ማደር የሚያስችላቸው ጊዜያዊ የመኖሪያ ፈቃድ እንዲሰጣቸው ስምምነት ደርሰው ነበር። ይሁንና ውሳኔው አፍሪካውያኑን ስደተኞች በሕገ ወጥነት በሚፈርጇቸው የኔታንያሁ አጋር በሆኑ ቀኝ ዘመን ቡድኖች ዘንድ የቀሰቀሰውን ተቃውሞ ተከትሎ የእስራኤሉ ጠቅላይ ሚኒስትር ስምምነቱን በማግስቱ ሰርዘዋል። እስራኤል ከዚያ አስቀድማም ለስደተኞቹ ሁለት ምርጫዎችን ሰጥታ ነበር። በአጭሩም ወደ ሌሎች የአፍሪካ አገሮች መዛወር አሊያም ለረጅም ጊዜ የሚዘልቅ እስር መጋለጥ የሚሉ ነበሩ። ታዲያ ይህን የኔታንያሁ አስተዳደር ያሳለፈውን የቀደመ ውሳኔ የተቃወሙ በርካታ መንግስታዊ ያልሆኑ ድርጅቶች ጉዳዩን በመጨረሻው ለስደተኞቹ የሚበጅና ፖሊሲውም ተግባራዊ እንዳይሆን የሚያግድ ብይን ወደ ሰጠው ወደ እስራኤሉ ጠቅላይ ፍርድ ቤት ወሰዱት። ከዚህ በኋላ ነበር እስራኤልና የተባበሩት መንግስታት ድርጅት ትላንት ዳግም የተቀለበሰውን ስምምነት የደረሱት። ቀጥሎ የሚሆነው አሉ የመንግስታቱ ድርጅት የስደተኞች ጉዳይ ጽህፈት ቤት ቃል አቀባይ ዊሊያም ስፒንድለር፣ ቀጥሎ የሚሆነው አይታወቅም፣ በአየር ላይ እንደ ተንጠለጠለ ነው።
We are back to square one, if you like. The controversial policy of sending.
በመሆኑም አሁን ተመልሰን ከዚያ ከጀመርንበት ነጥብ ላይ እንገኛለን። ስደተኞቹን ወደ ሌሎች የአፍሪካ ሀገሮች ለማዛወር የተወጠነው ፖሊሲ በእስራኤል ጠቅላይ ፍርድ ቤት ሲታገድ ሰዎቹን ለመቀበል ፈቅደዋል የተባሉት የአፍሪካ ሀገሮች በፊናቸው እኛ የተስማማነው ነገር የለም ሲሉ አስተባብለዋል።
ስፒንድለር አክለውም ድርጅታቸው በጉዳዩ ላይ ከእስራኤል መንግስት ጋር ለመስራት የያዘው ዕቅድ አሁንም ክፍት መሆኑን አመልክተዋል። ትናንት የተሰረዘው ስምምነት ጦርነትንና የሚደርስባቸውን መሳደድ ሸሽተው ጥገኝነትና ከለላ ፈልገው ለመጡት አፍሪካውያኑ ስደተኞች አንዳች መፍትሄ ያበጅ ነበር ያሉት ቃል አቀባዩ፣ በአስተናጋጁ የእስራኤል ማህበረሰብ ግን የስጋት ስሜት ማንጸባረቁ እንዳልቀረ ተናግረዋል። ስደተኞቹን ወደ ተለያዩ አፍሪካ አገሮች በዘገባዎች እንደተመለከተውም ወደ ኡጋንዳና ሩዋንዳ ለማዛወር ተይዞ የነበረው ፖሊሲ ግን ያለ ጥርጥር ለስደተኞቹ የሚበጅ ባለመሆኑ በስፋት ሊተች በቅቷል ሲሉ አስታውሰዋል። አሁን ያለው ሁኔታ መቋቋም ከሚችሉት በላይ ነው። እናም በመጨረሻው እስራኤልና የተባበሩት መንግስታት ድርጅት ከዚህ አጣብቂኝ መውጫ አንዳች መላ መፈለግ አለባቸው ብለዋል።
ካለፈው ጥር ወር አንስቶ ከ60 ሺህ በላይ የሚሆኑ የኮንጎ ስደተኞች በደካማ ጀልባዎች ዩጋንዳ ገብተዋል። በሰሜን ምስራቅ የኮንጎ ዲሞክራሲያዊ ሪፑብሊክ ከሚካሄደው የማህበረሰቦች ግጭት ለመሸሽ ነው ተብሏል የሚሰደዱት። በኮንጎ ዲሞክራሲያዊ ሪፑብሊክና በደቡብ ሱዳን በሚካሄደው ግጭት ምክንያት ደግሞ ዩጋንዳ የተጠለሉት የስደተኞች ብዛት ከ1.4 ሚሊዮን በላይ ደርሷል። ቁጥሩ እየጨመረ መሄዱም ተገልጿል።
ቻይና የ50 ቢሊዮን ዶላር ቀረጥ በዩናይትድ ስቴትስ ዕቃዎች ላይ የመደንገግ እቅድ እንዳላት ዛሬ አስታወቀች። ዩናይትድ ስቴትስ ለደነገገችው ተመሳሳይ ቀረጥ ምላሽ መሆኑ ነው። ቻይና የወሰደችው እርምጃ በ106 የአሜሪካ ምርቶች ላይ በ5% ከፍ የሚል ቀረጥ ያደርጋል። የአይሮፕላን፣ የመኪኖችና የቦለቄ ምርቶችን ያካትታል። የቻይና የንግድ ሚኒስቴር እርምጃ እንደሚወሰድ ያስታወቀው ዩናይትድ ስቴትስ ቀረጥ ከፍ የምታደርግባቸውን የቻይና ዕቃዎች ዝርዝር ከጠቀሰች ከ11 ሰዓታት ያነሰ ጊዜ ካለፈ በኋላ ነው። መቼ በተግባር ላይ ይውላል የሚለው ጥያቄ የሚወሰነው የአሜሪካ ቀረጦች መተግበር ላይ መሆኑን የንግድ ሚኒስቴሩ ጠቁሟል። የዩናይትድ ስቴትስ ፕሬዚደንት ትራምፕ በቻይና ምርቶች ላይ የ50 ቢሊዮን ዶላር ቀረጥ እንደሚደነግጉ ባለፈው ወር አስታውቀዋል። ትላንት ደግሞ በ1300 ዕቃዎች ላይ ቀረጥ እንዲጣል የአሜሪካ የንግድ ተወካዮች ሐሳብ አቅርበዋል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ዘ ዋሽንግተን ፖስት ጋዜጣ ትላንት በዘገበው መሰረት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የምርመራው ትኩረት ቢሆኑም በአሁኑ ወቅት የወንጀል ኢላማ አይደሉም ሲሉ ልዩ መርማሪው ሮበርት ሙለር ባለፈው ወር ለፕሬዚደንቱ ጠበቆች ተናግረዋል። ጋዜጣው ስለ ጉዳዩ የዘገበው ሩሲያ ባለፈው ዓመት በተካሄደው የአሜሪካ ምርጫ ውስጥ እጇን ከመዶሏ ጋር በተያያዘ ፕሬዚደንቱን ስለ መጠየቅ ጉዳይ ሙለር ከጠበቆቻቸው ጋር ባለፈው ወር ስላካሄዱ ድርድር እውቀት ያላቸው በርካታ ሰዎችን መሰረት በማድረግ መሆኑን ገልጿል። ሙለር የሚያካሄዱት ምርመራ የፕሬዚደንት ትራምፕ የምርጫ ዘመቻ ከሩሲያ ጣልቃ ገብነት ጋር ግንኙነት ኖሮት እንደሆነ ለማወቅ ነው። የዩናይትድ ስቴትስ የስለላ ማህበረሰብ የሩሲያው ፕሬዚደንት ቭላዲሚር ፑቲን ዲሞክራት ተወዳዳሪ የነበሩትን ሂለሪ ክሊንተንን የሚጎዳ ትራምፕ እንዲያሸንፉ የሚረዳ ተጽዕኖ አሳዳሪ ዘመቻ እንዲካሄድ አዘዋል የሚል ድምዳሜ ላይ መድረሳቸው የሚታወቅ ነው።
አንድ ለንደን የሚኖር ዳች ጠበቃ ሩሲያ በአሜሪካ ምርጫ ላይ ጣልቃ ገብታለች በሚል ከሚካሄደው ምርመራ ጋር በተያያዘ ለዩናይትድ ስቴትስ መርማሪዎች በሰጠው ቃል ዋሽቷል በሚል ክስ የአንድ ወር እስራትና የ20,000 ዶላር ቅጣት ትላንት ተበይኖበታል። አሌክስ ቫንደር ዟን የተባለው ጠበቃ ከፖል ማናፎርትና ከምክትላቸው ሪክ ጌትስ የንግድ ተባባሪ ጋር ስለነበረው ግንኙነት ለፌዴራል ምርመራ ቢሮ መዋሸቱን፣ በመርማሪዎች የሚፈልጉ የኢሜይል መልእክቶች ማጥፋቱን ባለፈው የካቲት ወር አምኗል። ማናፎርት በአንድ ወቅት የትራምፕ የምርጫ ዘመቻ ኃላፊ ነበሩ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደራቸው ዛሬ በኢሚግሬሽን ላይ ጠንካራ እርምጃ እንደሚወስድ ማለዳ ላይ በትዊተር አስታውቀዋል። ስለ እቅዱ በዝርዝር ግን አልገለጹም። የዩናይትድ ስቴትስ ድንበሮች በጣም ደካማ፣ የሜክሲኮና የካናዳ ግን በጣም ጠንካራ ናቸው ብለዋል ፕሬዚደንቱ። ትራምፕ ይህን ያሉት ፍልሰተኞች ሕገወጥ በሆነ መንገድ ወደ ዩናይትድ ስቴትስ እንዳይገቡ ለመከላከል ከሜክሲኮ ጋር ወደሚዋሰነው ድንበር ወታደሮች እንደሚልኩ ለጋዜጠኞች በገለጹ ማግስት ነው።
ዩናይትድ ስቴትስ በሶሪያ የምታደርገው ጣልቃ ገብነት በቅርቡ እንደሚቆም ዋይት ሀውስ ቤተ መንግስት አመላክቷል። ግን የምትወጣበትን ጊዜ ከመናገር ተቆጥቧል። ፕሬዚደንት ትራምፕ የአሜሪካ ወታደሮች ከሶሪያ እንዲወጡ በይፋ ሲናገሩ ቆይተዋል። ዩናይትድ ስቴትስና አጋሮቻችን አሁን የቀሩትን ጥቂቶች እስላማዊ መንግስት ነኝ የሚለው ቡድን አባላትን ለማጥፋት ባለን ቁርጠኛነት እንቀጥላለን ይላል ዛሬ የወጣው የዋይት ሀውስ ቤተ መንግስት መግለጫ።
በመጨረሻም ሳን ፍራንሲስኮ ከተማ አጠገብ በሚገኘው በዩቲዩብ ማህበራዊ ሚዲያ ዋና ጽህፈት ቤት ላይ ትላንት ተኩስ ከፍታ 3 ሰዎችን ካቆሰለች በኋላ ራሷን የገደለችው ሴት ቪዲዮ በሚያከፋፍለው ኩባንያ ላይ የረጅም ጊዜ ምሬት እንደነበራት የዩናይትድ ስቴትስ ባለሥልጣኖች ገልጸዋል። መርማሪዎች በገለጹት መሰረት እድሜዋ የ39 ዓመት የሆነው የሳንዲያጎ ከተማ ነዋሪ ቪዲዮውን ሳንሱር ያደርጋል በሚል በዩቲዩብ ኩባንያ ላይ የነበራትን ቅሬታ በግል ድረገጿ ትጽፍ ነበር። በመድረኩ ላይ ላቀረብኩት ምስል ኩባንያው አልከፈለኝም የሚል ምሬትም እንደነበራት አባቷ ተናግረዋል። የኢራን ተወላጅ የሆነችው አግዳም ዩቲዩብና ዩቲዩብ እኔ ያበረከትኳቸው ቪዲዮዎች እንዳይታዩ ሲል ሳንሱር አድርጎብኛል በማለት ስትከስ እንደነበር ታውቋል። ለሰዓቱ ያለን ዜና በዚህ ይጠቃለላል። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዝግጅቶች አንዱን ለቅምሻ
በፍቅርና በእምነት ላይ ብቻ ተመርኩዞ መብት ማግኘት እንደሚቻል ለዛችን ለማስረዳት ለማስተማር ይህንንም የትግል ስልት ለማስተዋወቅና የተቻለውን ያህል ከፊት ሆኖ ለመምራት ባለን ዓላማ መሰረት ነው እንግዲህ ይህንን ለማድረግ የሞከርነው እኔና አንዱዓለም።
አቶ በቀለ ገርባ ናቸው። እስር ቤት እያሉ የአሜሪካውን የሲቪል መብቶች ታጋይ የቄስ ማርቲን ሉተር ኪንግን የሰላማዊ ትግል ስልቶች ተርጉመው በመጽሐፍ መልክ አቅርበዋል። ዘገባ አለን። አሁን ወደ ዕለቱ አብይ ርዕስ እናልፋለን።
በቅርቡ በኮማንድ ፖስቱ ትዕዛዝ በባህር ዳር ከተማ ታስረው የነበሩ 19 ተጠርጣሪዎች ዛሬ ረፋዱ ላይ መፈታታቸው ታውቋል። በሌላ በኩል ደግሞ ሰማያዊ ፓርቲ የአዲሱ ጠቅላይ ሚኒስትር ንግግር በተግባር እንዲተረጎም የአስቸኳይ ጊዜ አዋጁ እንዲነሳና በተለያዩ እስር ቤቶች የሚገኙ የህሊናና የፖለቲካ እስረኞች እንዲፈቱ ጠይቋል። መለስካቸው አማሃ ዝርዝር ዘገባ ይዟል።
ከቀናት በፊት በባህር ዳር ከተማ ለአማራ ህዝብ መብት እንታገላለን በማለት ድርጅት ለመመስረት ሲንቀሳቀሱ በፖሊስ ቁጥጥር ስር ውለዋል የተባሉ 19 ሰዎች ዛሬ ከረፋዱ 5 ሰዓት ላይ መፈታታቸው ታወቀ። የቅርብ ምንጮች ለቪኦኤ እንደገለጹት በባህር ዳር ዩኒቨርሲቲ መምህርና የጣና ደህንነት የአካባቢ ጥበቃ ማህበር ፕሬዚዳንት ዶክተር ደሳለኝን ጨምሮ 19 ሰዎች ዛሬ የተፈቱት ታስረው ከቆዩበት ከቀበሌ 14 ፖሊስ ጣቢያ ወደ ክልሉ ፖሊስ ኮሚሽን ተጠርተው መታወቂያቸውን በማስመዝገብ በራሳቸው ዋስትና ብቻ እንደሆነም ታውቋል። እነ ዶክተር ደሳለኝ ጫኔ ሲፈቱ ምን እንደተባሉም ተፈራ አበጀ የተባሉ ተቆርቋሪ ነኝ ያሉ ሰው አብራርተዋል።
በምን ምክንያት እንደተያዙ መቼ እንደሚፈልጓቸው የሰጧቸው ነገር ምንም ነገር የለም። እንዲህ ውጡ ብለው ነው የሸኛቸው። ግን ጥራችሁ እንችላለን ተብለዋል። ለጊዜው ግን በዓልን ከቤተሰቦቻችሁ ጋር አሳልፎ መልካም በዓል ነው የሸኛቸው።
ተጠርጣሪዎች በእርግጥም አንድ የአማራ ህዝብ መብት ተከራካሪ ድርጅት ለመመስረት የአገሪቱ ምርጫ ቦርድ በሰጣቸው ክስ የአባላት ፊርማ ያሰባስቡ እንደነበረ ታውቋል። በታሰሩበት ወቅት ግን በአንድ ላይ ምሳ በልተው ሲወጡ እንደነበረና ጉዳዩንም ጨርሶ የማያውቁ ሰዎች አብረዋቸው ይገኙ እንደነበረ ምንጮቹ ይናገራሉ። በሌላ በኩል ደግሞ ሰማያዊ ፓርቲ ዛሬ ረፋዱ ላይ ባወጣው መግለጫ የአዲሱን ጠቅላይ ሚኒስትር የዶክተር አብይ አህመድን የሥራ መጀመሪያ ንግግር በበጎ መልኩ እንደሚቀበለው ገልጾ ተግባራዊ ለመሆኑ ግን ያለውን ጥርጣሬ ተናግሯል። ስለሆነም የጠቅላይ ሚኒስትሩ ንግግር በተግባር የሚተረጎመው በየእስር ቤቱ የሚገኙ የፖለቲካና የህሊና እስረኞች በሙሉ ሲፈቱ ነው ብሏል። የሰማያዊ ፓርቲ የህግ ክፍል ኃላፊ አቶ ይርነቃቸው ከበደ
የፖለቲካ ፓርቲዎች ጠላት ሳይሆኑ ለዚች ሀገር ሁለንተናዊ አማራጭ ሀሳብ አንግበው የሚንቀሳቀሱ ናቸው በማለት ከተቃዋሚ ፓርቲዎች ጋር በጋራ ለመስራት በገቡት ቃል መሰረት ቃላቸው የተገበሩ ዘንድ በተለያዩ እስር ቤት የሚገኙ የህሊናና የፖለቲካ እስረኞች ሙሉ በሙሉ በመፍታት ከወዲሁ ጥርጊያ መንገድ ሊያመቻቹ ይገባል እንላለን። በወቅቱ በአገሪቱ ላይ የተጫነው የአስቸኳይ ጊዜ አዋጅ ለህዝቡ ጥያቄና ህዝባዊ ቢተኝነት ችግር ፈቺ ምላሽ መስጠት የሚችል አይደለም። ከዚህ አንፃር አዲሱ ጠቅላይ ሚኒስትር ስራቸውን በይፋ በጀመሩ ቀናት ይህንኑ አፋኝ አዋጅ በአስቸኳይ ከኢትዮጵያ ህዝብ ጫንቃ ላይ እንዲያነሱ በአጽንኦት እንጠይቃለን።
ፓርቲው በዚሁ መግለጫው በቅርቡ ከቀያቸው የተፈናቀሉ ዜጎች በአስቸኳይ እንዲቋቋሙና ይህን የማፈናቀል ስራ የሰሩ ወንጀለኞች ያላቸውንም ለፍርድ እንዲቀርቡ ጠይቀዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከግብፁ ፕሬዚደንት አብዱል ፋታህ አልሲሲ ጋር በስልክ መወያየታቸውን የውጭ ጉዳይ ሚኒስቴር አስታወቀ። ጠቅላይ ሚኒስትሩ ወደ ስልጣን የመጡት የህዳሴውን ግድብ አስመልክቶ ከግብጽ ጋር ያለው ልዩነት መቋጫ ባላገኘበት ወቅት ነው። ከሀገር ውስጥ ችግሮች አንጻርም የአስቸኳይ ጊዜ አዋጅ ማንሳቱን ጨምሮ ሌሎች እርምጃዎችን በፍጥነት መውሰድ እንዳለባቸው ምሁራንና ተንታኞች እየተናገሩ ነው። እስክንድር ፍሬው ተከታዩን ዘገባ ከአዲስ አበባ ልኳል።
ከጠቅላይ ሚኒስትር አብይ አህመድ ወቅታዊ ፈተናዎች አንዱ የህዳሴውን ግድብ አስመልክቶ ከግብጽ ጋር ያለው ልዩነት ነው። ይህ ልዩነት መቋጫ ላገኘም ያንን ለማጥበብ የሚደረገው ውይይትም ቀጥሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከግብጹ ፕሬዝዳንት አብዱል ፈታህ ኤልሲሲ ጋር በስልክ መነጋገራቸው የተገለጸውም ሱዳንን ጨምሮ በአገራቱ መካከል ሲካሄድ የቆየው የሶስትዮሽ ውይይት ነገ በካርቱም እንደሚቀጥል በሚጠበቅበት ወቅት ነው። የሁለቱን መሪዎች የስልክ ግንኙነት አስመልክቶ በግብጽ የመገናኛ ብዙሃን የተጠቀሱት ፕሬዝዳንት አብዱል ፈታህ ኤልሲሲ ዶክተር አብይን በመመረጣቸው እንኳን ደስ አለዎት ብለዋል። በሁለቱ አገራት መካከል ያለውን ሁሉን አቀፍ ግንኙነት ለማጠናከር ከአዲሱ ጠቅላይ ሚኒስትር ጋር እንደሚሰሩ መናገራቸውም ተጠቅሷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው የግብጹ ፕሬዝዳንት አብዱል ፈታህ ኤልሲሲ በድጋሚ በመመረጣቸው ደስታቸውን መግለጻቸው ተጠቁሟል። በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር እንደሚሰሩም ለግብጹ መሪ አረጋግጠዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር እንዳለው ከግብጹ ፕሬዝዳንት ጋር የተካሄደው የስልክ ውይይት ጠቅላይ ሚኒስትሩ ከሌሎች አካባቢው ሀገራት መሪዎች ጋር ሲያደርጉ የቆዩት ውይይት ቀጣይ ነው። የኢህአዴግ ሊቀመንበር ሆነው ከተመረጡ ጊዜ አንስቶ ከጅቡቲ፣ ከሶማሊያና ከሌሎችም መሪዎች ጋር በስልክ መወያየታቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ አለም ጠቁመዋል። ይሄኛውም የዛ ተከታይ ነው ባይ ናቸው።
የግብጹ የተለየ አይደለም። ፕሬዝዳንት አብዱል ፈታህ ኤልሲሲ ጋር የተካሄደው ውይይት ተመሳሳይ ነው። ግብጹ አሁን እሳቸው ጠቅላይ ሚኒስትር ሆነው ተመርጠው ፓርላማ ካጸደቀ በኋላ እየተደረገ ውይይት ተሆነ መስጠቀር
ከግብጽ ጋር ካለው ግንኙነትና ከአካባቢያዊ ሁኔታዎች በበለጠ ግን ጠቅላይ ሚኒስትሩ በአገር ውስጥ የሚሰሩት ስራ ሊያመጡ የሚችሉት ለውጥ በብዙዎች ይጠበቃል። ምሁራንና ተንታኞች እንደሚሉት በቅድሚያ የሚወስዷቸው እርምጃዎች ቀጣዩን የአመራር ጊዜያቸውን ሊወስኑ ይችላሉ። አቶ ክቡር ገና ኢኒሼቲቭ አፍሪካ የተሰኘው መንግስታዊ ያልሆነ ድርጅት ዳይሬክተር ናቸው። የአዲስ አበባና የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤቶች ፕሬዝዳንት በመሆንም አገልግለዋል። በአማርኛና በእንግሊዝኛ በሚያወጧቸው ጽሁፎች አገራዊ ጉዳዮችን በተመለከተ ሀሳባቸውን በመግለጽም ይታወቃሉ። በአዲሱ ጠቅላይ ሚኒስትር በፍጥነት መወሰድ አለባቸው ያሏቸውን እርምጃዎች አብራራሉ።
የመጀመሪያው የአስቸኳይ ጊዜ አዋጁን ማንሳት ነው። እሱ ምንም አያስፈልግም የሚል እምነት ነው ያለኝ። የበለጠ ህዝብንም የሚያጋጭና ደግሞ የአገሪቷንም ህግ አሰራር የሚጥስ እንደመሆኑ መጠን እሱ መነሳት አለበት። ሁለተኛው አብዛኛው ዛሬ ህዝብ ሊናገር የሚችለውን ተሰብስቦ ሊዋይ የሚችልበትን መድረክ መክፈት መቻል አለባቸው። ነጻነቱን እንደገና መመለስ መቻል አለባቸው። ምክንያቱም ነጻነቱ ተወስዷል። ህዝብ መንግስትን ከሚፈልገው በላይ ይሸሻል፣ ይፈራል። ህዝብና መንግስት አቀራረብ የጀርባና የሆድ አይነት ነገር ነው። እንደውም በፍጥነት ማስተካከል አለበት። ምክንያቱም ሀሳቦች ከዛ ነው የሚመጡት። የህዝብን ኮንፊደንስን በለው እምነት እዛ ላይ ነው የሚንጸባረቀውና የሚታየው። ሶስተኛው በእኔ አስተያየት የተጀመሩ የፖለቲካ ልዩነት ሊፈጥሩ በሚችሉ መልክ ፓርላማው ሊስተካከል በሚችል መልክ የሚቀጥለውን የምርጫ ቦርድ አካሄድ መወሰን መቻል አለባቸው። ይሄ አብዮታዊ ፓርቲ ሆኖ ነው የሚቀረው ወይስ ክፍት ፓርቲ ሆኖ ሌሎቹንም የሚፈለገው ሁኔታ በግልጽና በነጻነት እንዲሳተፉ ያደርጋል? ይሄ በጣም አሁን በቅርቡ መመለስ ያለበት ነው። ምርጫው የሚቀጥለው 2 ዓመት ውስጥ ነው። አሁን ለምርጫ መዘጋጀት መቻል አለባቸው። እንግዲህ አብዮታዊ አሰራር ነው የምንከተለው ከተባለ ከድሮ አሰራር ላንለቅ ነው ማለት ነው። አሰራሩ የህዝብ ስሜትን ለመቅረብ ይሞክራል። በየህዝብ ጎራ ውስጥ ገብቶ ውይይት አካሂዶ ከህዝብ የሚሰማውን ወደ ፓርቲው አምጥቶ ወደ ስራ ሊለውጥ ይችላል የሚለው አካሄድ ነው አንደኛው እንዳልኩት። ግን እሱ አካሄድ ለሌሎች የተቃዋሚ ፓርቲዎች ቦታ አይሰጥም። እኔ ነኝ የማቅለት አይነት ነገር ነው። በተለይ ልክ የቻይና ኮሚኒስት ፓርቲን አይነት አካሄድ ስንወስድ ተመሳሳይነት እናያለን። ዞሮ ዞሮ ግን ፓርቲውን ደግሞ መክፈት አለብን ማለት ሌሎቹንም ማሳተፍ አለብን ካል ይሄ ደግሞ ሌላ አይነት አካሄድ ነው። የምዕራባዊ ሀገራት አካሄድ ነው። እሱንም ደግሞ እንምረጥ ከተባለ ለሌሎቹም እድል ሰጥቶ እነሱም እንደ ማንኛውም ፓርቲ ተወዳድር ሀሳባቸው ተቀባይነት ካገኘ የሚመረጡበት፣ ካላገኘ ደግሞ የሌላው ያገኙ የሚመረጥበት ሁኔታ ይፈጠራል። ስለዚህ በእነዚህ ሁለት መካከል ያለውን ቅራኔ መመለስ ይኖርባቸዋል ብዬ ነው የምገምተው።
ምን ያህል ጊዜ ይሰጣቸዋል እርሳቸው ውጤት እንዲያመጡ? በእርሶ እምነት ሃኒሙን ወይ የጫጉላ ጊዜያቸው ምን ያህል እንዲረዝም ይፈቀድላቸዋል ብሎ ይገምታሉ እርሶ?
ችግሩን ካስረዱ እና ህዝቡ ችግሩን የሚፈቱ ሆኖ ደግሞ ካያቸው ጊዜው ሊረዝም ይችላል የሚል እምነት ነው ያለኝ። ግን ፍንጮች አሉ። አሁን የመጀመሪያው ንግግር እንዳልኩት ጥሩ ፍንጭ ነው። እሱ ራሱ ጊዜ ይሰጣል። ከዛ ደግሞ የሚያስቀምጡት እንግዲህ የራሳቸውን የፓርቲው ምክንያቱም ያለ ፓርቲው ለመስራት ያስቸግራቸዋል እንዳልኩኝ፣ ምክንያቱም ፓርቲው አባላት አሉት። የነዛን አባላት ፕሮግራሞችም ሆነ ፍላጎቶች የማሟላት ጉዳይ አለ። ራይዘን የመጣ ነው የብሔር ስብጥር መጠበቅ አለበት። እነዚህ እንደዚህ መሳሰሉ ፕሮግራሞች ነገሮችን ሊስቡ ይችሉ ይሆናል። ግን እንደ አንድ አመት ተኩል እስከሚቀጥለው ምርጫ ድረስ ጥሩ አጋጣሚና ጥሩ ድል ህዝቡም የሚሰጣቸው ነው ብዬ ነው የምገምተው። ማለት በሰላማዊ መንገድ እንዲቀጥል ህዝቡም የሚረዳ ይመስለኛል።
ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች ወደ ቀጣዩ የመጽሔት ትንተና እንሂድ። ጠቅላይ ሚኒስትር ዶክተር አብይ አህመድ በሰኞው ንግግራቸው በኢትዮጵያ ህይወታቸው ለተከተፈ ሰዎች መጸጸታቸውን ገልጸው ይቅርታ ጠይቀዋል። ለተፈጠሩት ችግሮች ልባት ለመስጠት ህዝባቸውን እንደሚክሱም ቃል ገብተዋል። በቅርቡ ልጆቻቸው ከተገደሉባቸው መካከል ግን ይቅርታ ብቻውን ለደማ ልብ መጠገኛ ሊሆን አይችልም። ይቅርታው ተቀባይነት የሚኖረው ድርጊቱን የፈጸሙ ሰዎች ለፍርድ ሲቀርቡ ነው ብለዋል። ጽዮን ግርማ አራት የሟች ወላጆችን አነጋግራ ተከታዩን ዘገባ አጠናቅራለች።
ገዢው ፓርቲ ኢህአዴግ ከሚወቀስባቸውና ከፍተኛ ትችት ከሚሰነዘርበት ጉዳዮች አንዱ በተለያየ ጊዜ በመንግስት የጸጥታ ኃይሎች የሚገደሉ ሰዎች ጉዳይ በይፋ ይቅርታ ሲጠየቅበትና እንዲሁም ድርጊቱን ፈጽመዋል የተባሉ ታጣቂዎችን መንግስት ለፍርድ አቅርቦም ሆነ ቀጥቶ አያውቅም በሚል ይወቀሳል። አዲስ የተመረጡት ጠቅላይ ሚኒስትር ዶክተር አብይ አህመድ በመጀመሪያው ንግግራቸው ለሞቱ ሰዎች ማዘናቸውን ገልጸው ይቅርታ ጠይቀዋል።
መስዋዕትነት ለከፈሉ የመብት ተከራካሪዎች፣ ፖለቲከኞች፣ በቅጡ ሳይባርቁ ህይወታቸው ለተቀጠፈ ለውጥ ፈላጊ ወጣቶች፣ ለስነልቦናዊና አካላዊ ቀውስ ለተዳረጉ ቤተሰቦችና ግለሰቦች ከልብ የመነጨ ይቅርታ እጠይቃለሁ።
አያይዘውም ህይወታቸውን ላጡ የጸጥታ አካላት ማዘናቸውን ገልጸዋል። በተጨማሪም ለተፈጠሩት ችግሮች እልባት ለመስጠት ህዝባቸውን እንደሚክሱ ቃል ገብተዋል። ይህንን የጠቅላይ ሚኒስትሩን ይቅርታ በተመለከተ በቅርቡ በተለይም በኦሮሚያና በአማራ ክልል የተቃውሞ እንቅስቃሴ በነበረ ወቅት የተገደሉ ወጣቶችን ወላጆች አነጋግረን ነበር። በደምቢዶሎ ከተማ የ2007 ዓ.ም መዝጊያ ጳጉሜ ወር ላይ የ16 ዓመቱ ልጃቸው ኃይሉ ኤፍሬም የተገደለባቸው እናት ወይዘሮ ታደሉ ተማም በወቅቱ የልጃቸውን አማሟት ለአሜሪካ ድምጽ ሲናገሩ የገደሉት ልጅ አስክሬን ላይ ቁጭ በይ ብለው ደበደቡኝ ብለው ነበር።
እኔ ጨጨበኝ ብለው ዋና ተቆይ ማን ወይ ትገሉን ቀብቶች አንተና የገደሉት እኮ እንጂ
ተሰባብሬ ያለው ምንም አልተረፍኩም። ከዚህ በኋላ ምንም የምጠብቀው ነገር የለኝም። ቀኑ ጨልሞብኛል። ልጅሽ ከቤት እንዳይወጣ አትከለክይም ነበር ብለው ጎኔን መቱኝ። የልጄ ሬሳ ላይ ቁጭ በይ ብለው አስቀምጠው ነው የደበደቡኝ።
ወይዘሮ ታደሉን ዛሬ ደውዬ አነጋግሬያቸው ነበር። የቀን ስራ እየሰራ ሲረዳቸው በነበረውና በተገደለው ልጃቸው ሀዘን የደማ ልባቸው አለማገገሙን ይናገራሉ።
እንዋንቱ ቁጡን በሌስን በሌሳ ሰማላይ ከራረዲ ኢቱን መጂራ ገሉ ከራረዲ ነዱራዲ እንዳየ ገድነት ጠጋም እርግምጫን ኮዱየቲ አንጅረኛ ሲንቀቡ ዋንን ዋንቱ ቁቁጡ ሲንቀቡ ከናፊ
ልጄ እየረዳኝ ስንኖር ያለምንም ጥፋት ከስራ ሲመለስ መንገድ ላይ ነው የተገደለብኝ። ከዚያ ወዲህ ትልቅ አዘን ይሰማኛል። ልጄ ከሞተ ወዲህ ህይወት የለኝም። የማደርገው ነገርም የለኝም። ስለ ልጄ አሁንም አዝናለሁ።
በአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የይቅርታ መልእክት ላይ ምን አስተያየት አሉት በሚል ለተጠየቁትም
እኔ
ምንም እውቀት የለኝም። ሁኔታዎች የተደበላለቁብኝ ሰው ነኝ። መንግስት የሚለውን ለመረዳት ያቅተኛል። እኔ ምን አውቃለሁ? ያው መንግስት ያለው ይሁን። ማደርገው ምንም ነገር የለኝም። ማቀውም የለኝምና ምን ላድርግ?
ልጃቸውን ካጡ በኋላ ጎስቋላ ኑሯቸው እንደባሰበት ገልጸው አሁን ደግሞ የቀን ስራ እየሰራች ሴቷ ልጃቸው እየረዳቻቸው እንደሆነ ተናግረዋል። በሀብሩ ወረዳ በወልዲያ ከተማ የተቀሰቀሰውን ግጭት ተከትሎ በመርሳ ከተማ የ23 ዓመት ወንድ ልጃቸው የተገደለባቸው ሌላው አባት አቶ ሞላ ንጋቱ ልጃቸው ሲገደል እርሳቸው እስር ቤት እንደነበሩ ሲወጡ ደግሞ ልጃቸው እንደተገደለ ማወቃቸውን ይናገራሉ። በአሁኑ ሰዓትም ቤታቸው ፈርሶ እንደሚገኝ ከዚህ ቀደም ገልጸውልን ነበር። የዶክተር አብይን የይቅርታ ንግግር በተመለከተ አስተያየታቸውን ጠይቄያቸዋለሁ።
ሰውን ከበደለ በኋላ አንድ ሰውን ከጎዳ የሰውን ህይወት አበላሸ በኋላ ይቅርታ መጠየቅ ምን የሚባል ነው? ይቅርታ መጠየቅ ሰውን የተጎዳን ክፍል የሚለብሰው አቶ እንደሆነ የሚለብሰው መስጠት፣ ቤት የለው እንደ ቤቱን መስራት፣ ያነ ልጁ የሚያደርግለትን ሁሉ ነገር ማድረግ ነው እንጂ ይቅርታ ጠይቃለሁ ማለት ምን ይደረማል?
አቶ ሞላ ቢያንስ ካሳ እንዲከፈል ተደርጎ ልክ የልጅን ተግባር ተክቶ በአጠቃላይ ህዝብን ይቅርታ ካልጠየቁ ንግግር ብቻውን ዋጋ የለውም ብለዋል።
ይቅርታው ለሀገር የሚጠቅመው ለውጥ ላይ ብቻ ያመጣ ነው። ለውጥ አምጥቶ ሀገራችን ጥሩ ዜጋ ስትሆን፣ በጥሩ ሁኔታ ስትኖር፣ ተወዶ የነበረውን ነገር ርካሽ አድርጎ ሲያመጣ፣ ሲጣላ የነበረበትን ሁሉ ነገር ጠቡ እንዲቆም ያደረገ የሆነ እንዲሆነ፣ ሰዎች በጣም ችግረኛ የነበሩ ሁሉ ሲያገኙ ይቅርታ ተቀባይነት ይኖረዋል። ይቅርታው አሁን ይሄ ይቅርታ ሰው እየተጎዳ፣ ሰው በህራብ እየተቃጠለ፣ ሰው ሰርቶ ለመንግስት በቀረጥ እየተሰጠ፣ በውጭ ሀገር ለፍቶ መጥቶ ተገዛበት በላይ ቀረጥ እየተከፈለ መንግስት እንዴት ብሎ ነው ይቅርታ ጠይቆ ይቅርታ ተቀባይነት የሚኖረው? ውጭ ሀገር መጥቶ አይደለ እንደ ቤት ሰርቶ ይሄም ብላን መጥቶታል ብሎ ስንት በስንት ሚሊዮን የሚገመት ቤት እያፈረሰ የሚጥለው? እኛ ስንሰማ እኮ ወትሮ ቤት አይፈርስም አይን አይፈስም ሲባል ነው የደረስነው። እሲዋሩ አባቶቻችን የሰማነው ይሄ መንግስት ዝም ብሎ ማሪያል እንደ እያፈረሰ እየገነበረ የሚጥለው ይቅርታ ተቀባይነት የሚያገኘው ለውጥ ሳያመጣ ይቅርታ ጠይቄያለሁ ቢል ተቀባይነት የለውም።
ሌላው በነቀምት ከተማ በቅርቡ የ15 ዓመቱና የ7ኛ ክፍል ተማሪ ልጃቸው የተገደለባቸው አቶ እንዳለ ፉፋ ከይቅርታው በላይ አስፈላጊ የሆነ ጉዳይ አለ ይላሉ።
በወቅቱ ማለት የሚችሉት አሁን በዚህን ሰዓት ይሄው ነው። ቤተሰብ መቼስ የልጅ ጉዳይ ነው፣ አንገብጋቢ ነው፣ ምንጊዜም ከልብ የሚወጣ አይደለም። በተለይ ሮጦ ያልጠገበ በልቶ ሆዱ ከፍ ያላለ የድሃ ልጅ መንግስት ነኝ የሚል ትልቅ ተቋም ዛፍ መቁረጥ ወንጀል በሆነበት፣ ድኩላና ሚዳቋን ጫካ ውስጥ አድኖ መግደል ወንጀል በሆነበት፣ ወንበር ለማስጠበቅ ብቻ እንደዚህ አይነት እርምጃ መውሰድ ከልብ የሚጠፋ አይደለም። እንደ አንድ ግለሰብ የራሴን አስተያየት የምነግርሽ ትግል ሰጥቶ መቀበል ነው። ትልቁ ነገር የእነሱ ማለትም ሳይሆን የእኛ ካሳ መብላትም ሳይሆን ይሄ ልጅ የተሰዋበት ዓላማ መንገድ ላይ እንዳይቀር የራሳችንን የበኩላችን አስተዋጽኦ ማድረግ ነው። በትክክል ይሄ ልጅ ያነሳው ሰው ያነሳውን ጥያቄ ነው። በዚህ ጥያቄ ይቱ አልፏል። ምንም ያህል ዛም ቢሆንም በጣም የሚያሳዝን የሚያንገበግብ ቢሆንም እኔን ደግሞ ከፍተኛ እልህ ውስጥ አስገብቶኛል። በጣም ውስጤ እያረረ ነው። ምክንያቱም እኔ አሁን ሚሊየን ትሪሊየን ቢሰጠኝ ህይወቴ መንፈሴ አይረካም። ምክንያቱም እንዴት እንዳሳደግኩት በተለይ እናቱ ትለፍታ እንዳሳደገችው እኛና እግዚአብሔር ነን የምናውቀው። ስለዚህ የእኔ ልጅ ብቻ ሳይሆን ለሞቱት ኢትዮጵያውያንና ኢትዮጵያውያት በዚህ አጋጣሚ ነፍሳቸውን ይማር እያልኩ የኔንም ልጅ ከዚሁ እየደመርኩ የእኔ ልጅ የተለየ ልጅ አይደለም፣ ያው የኢትዮጵያ ህዝብ ልጅ ነው እና ይቅርታቸውን የምንቀበለው ተግባራዊ እንቅስቃሴ ሲጀመር ነው፣ ሲገባበት ነው። እስከ ቀበሌ እስከ ልማት ቡድን ድረስ ደርሶ መዋቅር ስተካከል ትክክለኛ ፊት ስመጣ ነው እንግዲህ እምነት መጣል የምንችለው ማለት ነው።
በወልዲያ ከተማ የ35 ዓመት ልጃቸው አቶ ገብረ መስቀል ጌታቸው የተገደለባቸው አባት አቶ ጌታቸው ኃይሌ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ጉዳዩን አስታውሰው በይቅርታ ከጀመሩት ድርጊቱን የፈጸሙትን ሰዎች ደግሞ ለፍርድ እንዲቀርቡ ያደርጋሉ የሚል እምነት አላቸው።
ማንኛውም ሰው ይሄን ይሄ ነው ብሎ ያጥናና ነገር የለም። ከፌዴራልም ሆነ ከሌላም ከአንዳንድ ነገሮች ጠቅላይ ሚኒስትር ይሁን ምናምን እስካሁን ድረስ ባለፈውም በወቅቱ ሲሞቱ ያጥናናን የለም ነበረ እና አሁን ግን በመሰረቱ ይሄን ነገር አስታውሶ ለሞቱባቸው ወገኖች ይቅርታ እንጠይቃለን ማለት እኔ እንደኔ በጣም ትልቅ አባባል ነው። ያቀረቡት ነገር በተግባር የሚፈጸም ከሆነ በጣም ጥሩ ነው ብዬ ነው የማምነው። ይሄ ንሴት ምንም ይሁን ምንም ይሁንም አንድ ሰው ይቅርታ ብሎ ሲጠይቅ ባለ ሁኔታ እንግዲህ ይህን ተረድቶልን አስፈላጊውን ነገር አሁን ልጅ የሞተው በእውነቱ በጣም የሚያሳዝን ነገር ነው። ያለ አግባብ በአምስት ጥይት ተጨፍጭፎ የሞተ ልጅ ነው። ይህን ነገር እስካሁን ድረስ አሁን አዲስ ነው ያለው። ቀደም ሲል ይሄ ድርጊት ሲፈጸም የነበሩ ዞን አስተዳደር፣ ዞን ፖሊስ፣ ኃላፊው ራሱ ማለት ነው። እንደገና ደግሞ ሌላ ጸጥታን በተመለከተ የዞኑ እንዲሁም ከንቲባን በተመለከተ ቀበሌ ደረጃ እንኳን ቀርቦ ያስተዛዘነን ማንም ሰው አደጃፋችን የረገጠ የለም። በክልል ደረጃ ያሉት ናቸው የመጡት። ከዚያ ወዲህ ግን ይሄ ነው ብሎ ማንኛውም አካል የሟች ወገኖች የሆነን እንኳን አቅርቦ እስካሁን ድረስ ይሄ ነው ብሎ ያጽናናን እስካሁን ድረስም የለም። አሁን እስካሁን ከሞት ጀምሮ ማለት ነው። ትናንትና ተሹመው ጠቅላይ ሚኒስትሩ ዶክተር አብይ ይቅርታ መጠየቅ ማለት የሚገባኝ ከሆነ ድረስ በጣም ትልቅ አባባል ብዬ ነው የምለው። ነገ ጠዋት ለፍርድም ይህን ድርጊት የፈጸሙትን ለፍርድ ያስቀርቡልናል ብዬ ነው የማስበው። እኔ በእኔ በኩል ማለት ነው።
በኢትዮጵያ በተቃውሞ እንቅስቃሴ ወቅት በመንግስት ታጣቂዎች የተገደሉ ሰዎች ቁጥር እንደየወቅቱ በተለያየ መንገድ ከሚወጣው መረጃ ውጪ በይፋ ተመዝግቦ የወጣ ቁጥር ባለመኖሩ ብዙ ሰዎች መገደላቸው ከመነገሩ በስተቀር በግልጽ ተመዝግቦ የሚገኝ አጠቃላይ የቁጥር መረጃ የለም። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ጽዮንን ለዝግጅቱ እናመሰግናለን። ከትናንት በስቲያ ሰኞ ከዚህ ዓለም በሞት ለተለዩት ደቡብ አፍሪካዊት ጸረ አፓርታይድ ታጋይ ዊኒ ማንዴላ ዜና እረፍት የሐዘን መግለጫ እየጎረፈ ነው። ለረጅም ጊዜ ባደረባቸው ህመም ምክንያት ላረፉት ለዊኒ ማንዴላ በቅርቡ በመንግስታዊ ደረጃ መታሰቢያና የቀብር ስነ ስርዓት እንደሚከናወን ተገልጿል። ቱሶ ኩማሎ ከጆሃንስበርግ፣ ዝላቲካ ሆክ ከዋሽንግተን ያጠናቀሯቸውን ዘገባዎች ቆንጅታ ታቀርባለች።
በተወለዱ በ81 ዓመታቸው ያረፉት ዊኒ ማዲኪዜላ ማንዴላ አንበሲት፣ ጀግናዋ፣ የሀገራችን እናት በመሳሰሉ ቃላት እየተወደሱ ናቸው። ከዓለም ዙሪያ ከፖለቲከኞች፣ ከመብት ተሟጋቾችና ከደጋፊዎች የሐዘን መግለጫ መጉረፉን ቀጥሏል። ዊኒ የመጀመሪያው ጥቁር የደቡብ አፍሪካ ፕሬዝዳንት፣ የኔልሰን ማንዴላ የቀድሞ ባለቤት፣ የገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ ታዋቂ አባል ነበሩ። በርካታ የመንግስት ስልጣን ቦታዎችም ይዘው ሰርተዋል። በብዛት የሚታወሱት ግን በጠንካራ ጸረ አፓርታይድ ታጋይነታቸው ነው። እናም ዊኒ እድሜ ልካቸውን ለሀገራቸው ሕዝብ በመስራታቸው አክብሮታቸውን ለመግለጽ ትናንት ምሽቱን ጆሃንስበርግ ዳርቻዋ ሶዌቶ ወደሚገኘው መኖሪያ ቤታቸው የተጓዙ ሀዘንተኞችና ደጋፊዎች በዝማሬና በጭፋሮ ሲያከብሯቸው አምሽተዋል። የሀገሪቱ ፕሬዝደንት ሲሪል ራማፎሳም የሚከተለውን ንግግር አሰምተዋል።
The death of Winnie Madikizela Mandela is a great loss. She has been
የዊኒ ማንዴላ ሞት ከባድ ጉዳት ነው። በትግላችን ከተካፈሉ እጅግ ጠንካራ ሴቶች አንዷ ነበሩ። በአፓርታይዱ አገዛዝ ብዙ ስቃይ ደርሶባቸዋል። ታስረዋል፣ ተግዘዋል፣ ተበድለዋል፣ ተንገላተዋል። ከባለቤታቸው ብቻ ሳይሆን ከልጆቻቸውና ከህዝባቸውም ቃል ለያይተዋቸዋል።
ዊኒ ማንዴላ ከኔልሰን ማንዴላ ጋር ለሰላሳ ዓመታት በትዳር ኖረዋል። ነገር ግን ባለቤታቸው አብዛኛውን ጊዜ በእስር ነው ያሳለፉት። ኔልሰን ማንዴላ በ1964 የእድሜ ልክ እስራት ሲፈረድባቸው ዊኒ ጸረ አፓርታይድ ትግሉን ቀጠሉ። ታሰሩ፣ ተጋዙ፣ ተዋከቡም። ያኔ ነው ዊኒ ማንዴላ ለሰብአዊ መብቶች ባደረጉት ትግል በምዕራቡ ዓለም እውቅና ያተረፉት። ኔልሰን ማንዴላ ከእስር ከተለቀቁ በኋላ ብዙም ሳይቆዩ ነው የተፋቱት። ዊኒ ለደቡብ አፍሪካ አናሳኑ ነጮች የባለቤታቸውን የኔልሰንን ያህል የእርቀ ሰላም አስተያየት አልነበራቸውም። የሀገሪቱ የሀቅ አጣሪና እርቀ ሰላም ኮሚሽን ዊኒ ማንዴላን በአፓርታይዱ ዘመን በተፈጸሙ ወንጀሎች ምርመራ ከፍቶባቸው በድብደባ በጠለፋና በግድያ ወንጀሎች ተሳትፈዋል ሲል ደምድሟል። በኋላም በማጭበርበር ወንጀል እስራት ተፈርዶባቸው ወንጀሎቹን የፈጸሙት ለግል ጥቅም አይደለም ብለው ዳኛው ውሳኔ በመስጠታቸው የእስራት ፍርዱ ተፈጻሚ ሳይሆን ቀርቷል። በ2007 ዓመተ ምህረት ወደ ፖለቲካው ዓለም የተመለሱት ዊኒ ምንም እንኳን ከፋፋይ አቋም የነበራቸው ቢሆንም በገዢው ፓርቲ ትልቅ ቦታና ክብር እንደነበራቸው የፓርቲው የፖሊሲ ኃላፊ ጄፍ ራዴቤ ይናገሩላቸዋል።
እማማ ዊኒ ማንዴላ ሕዝባችን የአገራችን እናት ብሎ የሚመለከታቸው ነበሩ። ይህም የሆነው የአፓርታይዱን አገዛዝ ያለ ፍርሃት ያለማወላወል ስለታገሉት ነው።
የኔልሰን ማንዴላ በጎ አድራጎት ድርጅትም ደቡብ አፍሪካውያን በሙሉ አወቁትም አላወቁትም የዊኒ ማንዴላ ውለታ ባለ እዳዎች ናቸው ብሏል። የደቡብ አፍሪካ ሃይማኖታዊ ማህበረሰብም እንዲሁ አክብሮቱን እየገለጸ ነው። የቀድሞው የአንግሊካዊ ቤተክርስቲያን ሊቀ ጳጳስ እንጆኮ ኩሉ ዱናጋኔ
championed the cause of the poorest of the poor
ከደሃድ ሃል ሆኑት የሚሟገቱ ድምጽ ለሌላቸው ድምጽ ሆኑ ለወጣቱም ተስፋ የሰጡ ሰው ናቸው። በብዙዎች እንደሚባሉት ያገራችን እናት ነበሩ።
የአፍሪካ ህብረት ኮሚሽንም ባወጣው የሃዘን መግለጫ ለደቡብ አፍሪካ ነጻነት ያለምንም ፍርሃት ሲታገሉ አብዛኛውን ህይወታቸውን መስዋዕት ያደረጉ ሲል አድንቋቸዋል። ስህተት ባይታጣባቸውም የአፓርታይድ ፍርሃትን ያለምንም ማወላወል በመታገላቸው እና ለጥቁሮች የሀገሪቱ ዜጎች መብት በመሟገታቸው በዓለም አቀፍ ደረጃ የተሳጣቸው እውቅና እንደጸና ቆይቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሪክ ባወጡት መግለጫ ለኩልነት ባደረጉት ጠንካራ ትግል ሲታወሱ ይኖራሉ በማለት የዋና ጸሐፊውን የሃዘን መግለጫ ለደቡብ አፍሪካ ህዝብና ለቤተሰቦቻቸው አስተላልፈዋል።
ለዝግጅቱ ቆንጅትን እናመሰግናለን። አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። ቀጥሎ የፕሮግራም ማሳሰቢያ።
አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ባሰሙት ንግግር የኢትዮጵያ ህዝብ ተስፋ ሰንቋል ለማለት ይቻላል። ሆኖም ከንግግር በዘለለ ቃላቸው በስራ ሲተረጎም ለማየት እንሻለን ያሉም ብዙ ናቸው። ኢትዮጵያ ብዙ የፖለቲካ ችግሮች እንደተጋለጡባት የሚናገሩም ጠቅላይ ሚኒስትሩ መፍታት አለባቸው የሚሏቸውን ችግሮች በማህበራዊ መገናኛዎችና በተለያዩ መገናኛ ብዙሃን ሲገልጹ ጠቅላይ ሚኒስትር አብይ አህመድ የኢህአዴግ አባል መሆናቸውን ግምት ውስጥ በማስገባት ደግሞ የትኞቹን ችግሮችና እንዴትስ ይፈቷቸው ይሆን የሚል ጥያቄ ያነሳሉ። ሁለት እንግዶችን ለጥያቄው መልስ ዝግጅት ጋብዘናል። እነርሱም በአክሱም ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች መምህር አቶ ገብረመድህን መዝገበ እና በቀድሞው ወታደራዊ አስተዳደር የኢትዮጵያ የውጭ ጉዳይ ሚኒስትር የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነርና ቀደም ሲልም የኤርትራ ክፍለ ሀገር ዋና አስተዳዳሪ አሁን በኢትዮጵያና በሌላውም ዓለም ፖለቲካ ላይ ትንታኔ የሚሰጡት ሻለቃ ዳዊት ወልደ ጊዮርጊስ ናቸው። የጥያቄ መልስ የሚቀረጸው ነገ ሐሙስ በአዲስ አበባ ጊዜ አቆጣጠር ከ11 ሰዓት እስከ ምሽቱ 12 ሰዓት፣ በዋሽንግተን ዲሲ ደግሞ ከረፋዱ 4 ሰዓት እስከ 5 ሰዓት ወይም ከ10 ኤኤም እስከ 11 ኤኤም ነው። ጥያቄዎቻችሁን በስልክ ቁጥር 202-205-9942 የውስጥ መስመር 14 ደውላችሁ አኑሩ፣ ወይም በኢሜይል horn@voanews.com ላኩልን። ጥያቄዎቻችሁን በፌስቡክ ገጻችን ወይም በትዊተር ማንሸራሸር ትችላላችሁ። የስልክ ቁጥር ልካችሁ ጥያቄዎቻችሁን ለመላሾቹ በቀጥታ ማቅረብ የምትፈልጉም ካላችሁ ቁጥሮቻችሁን በኢሜይል አሳውቁን፣ በሰዓቱ እንደውልላችኋለን። ለጥያቄው መልስ አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ፕሮግራም ነው።
በአሜሪካ የሲቪል መብቶች ለማስከበር በሚሊዮኖች የተቆጠረ ሕዝብ ያንቀሳቀሱት ቄስ ዶክተር ማርቲን ሉተር ኪንግ ጁኒየር በነፍሰ ገዳይ ጥይት ከተገደሉ ዛሬ 50 ዓመት ተቆጠረ። ኪንግ ከግጭት አልባ ትግል ፍልስፍናቸው አማካይነት ዩናይትድ ስቴትስ የ20ኛው ክፍለ ዘመን ሁለት ታላላቅ ሕጎች የምትደነግግበት ደረጃ ላይ እንደደረሰ ተረድተዋል። አንደኛው የ1964ቱ የሲቪል መብቶች ሕግ ሲሆን ሌላው የ1965ቱ የመምረጥ መብት ነው። የቪኦኤው አራሽ አርሳዲ ይህን የአሜሪካ ሲቪል መብቶች ንቅናቄ መሪ ታሪክ መስሎ ብሎ ይቃኛል። መለስ ብሎ ይቃኛል። ቆንጅታዬ ለዛሬ የአሜሪካና ህዝባ ፕሮግራም ይዛዋለች።
ቄስ ዶክተር ማርቲን ሉተር ኪንግ ጁኒየር የመጨረሻ ጉዟቸውን እንደ አውሮፓውያን አቆጣጠር ሚያዝያ 9/1968 ዓመተ ምህረት አደረጉ። ጉዞ ወደ ዘላለማዊ እረፍት። ከዚያ ከአምስት ቀናት ቀደም ብሎ ሚያዝያ 4 ቀን ልክ የዛሬ 50 ዓመት መሆኑ ነው ኪንግ ጀምስ ኤርል ሬይ የተባለ ሰው ቴኒሲዋ ሜምፊስ ከተማ ሎሬን ሞቴል በረንዳ ላይ በጥይት መጥቶ ገደላቸው። በኋላም በዚሁ ወንጀል ተፈርዶበታል። የኪንግ አስከሬን በአልባሌ በሁለት በቅሎ ተሳቢ የእርሻ ቁሳቁስ ማጓጓዣ ላይ ተጭኖ ወደ ትውልድ ከተማቸው አትላንታ ሲደርስ ከመቶ ሺህ የሚበልጡ ሰዎች ጎዳናው ዳርና ዳር ተኮልኩለው ተቀብለዋል። በሲቪል መብቶች መብት ተከራካሪው ቀብር ላይ የዘመኑ ስመጥር ሰዎች ተገኝተዋል። ሴኔተር ሮበርት ኬኔዲ፣ በኋላ ፕሬዚደንት የሆኑት ሪቻርድ ኒክሰን፣ የሲቪል መብት ትግል ጓዳቸው የነበሩት ጄሲ ጃክሰን እና ሌሎችም። በ2011 ነሐሴ ወር የማርቲን ሉተር ኪንግ መታሰቢያ ሐውልት ምረቃ ላይ ቄስ ጄሲ ጃክሰን ለቪኦኤ በሰጡት ቃል ያስታውሳሉ።
of power and justice የጥንካሬና የፍትህ የሰላምና የርቅ ተምሳሌት ናቸው። ነገር ግን እርቀ ሰላም ላይ ደረስ ነው ከባድ ትግል አካሂደን ነው።
ተበተኑ ትእዛዝ ነው ይህ ሰልፍ እንዳይቀጥል።
አላባማ ውስጥ የተካሄደው ትግል በአሜሪካ ደቡባዊ ክፍለ ግዛቶች ጥቁሮች ተነፍገው የኖሩት የመምረጥ መብት እንዲሰጣቸው በመጠየቅ ነበር። ሰልማ ከተማ ውስጥ ፖሊሶች እንደገና በሲቪሎች ላይ የኃይል እርምጃ ወሰዱ። ብላዲ ሰንዴይ፣ ደም የተፋሰሰባት ሰንበት ተብሎም ይታወቃል ቀኑ። ሰልማ ውስጥ ተማሪዎች ባካሄዱት የተቃውሞ ሰልፍ ላይ መሪነቱን ይዘው ከነበሩት መካከል አንዱ ኮንግረስማን ጃን ሉዊስ ነበሩ።
ወደኛ ይገሰግሱ ጀመር። በዱላ ደበደቡን፣ በፈረሶቻቸው ረጋገጡን፣ አስለቃሽ ጋዝም ረጩብን። አንዱ ፖሊስ እንዳውም በዱላ ጭንቅላቴን መታኝ። ድልድዩ ላይ ስንደርስ አንጎሌ ላይ በድብድባው በደረሰ ጉዳት ታመምኩ።
በጊዜው የነበሩ ተሳታፊ እረ አንድ ሰው ወደ ሐኪም ጋር የሚያደርስልን ልናገኝ እንችላለን ብለው ሲማጸኑ ነበር የተሰሙት። እንደገና ጃን ሉዊስ
I thought I was going to die.
የምሞት ነበር የመሰለኝ። ሞትን እፊቴ ቆሞ የማየው ነበር የመሰለኝ። በቃ
በቴሌቪዥን የታየው የጥቃቱ ትዕይንት በሀገሪቱ ዙሪያ ቁጣ ቀሰቀሰ።
ይህን ድርብርብ እኩይ ተግባር መቃወም አስፈላጊ መሆኑን ለዓለም ማሳወቅ አለብን። የመምረጥ መብት መነፈጉ ያመጣቸውን ችግሮች፣ የፖሊሶችን የጭካኔ አድራጎት፣ እነዚህን ሁሉ መቃወም አለብን።
ከጥቂት ቀናት በኋላ ዶክተር ኪንግ በብዙ 10,000 የተቆጠሩ ሰዎችን እየመሩ ከሰልማ ወደ ክፍለ ሀገሯ ዋና ከተማ ወደ ሞንትጎመሪ በሰልፍ እንዲጓዙ በፍርድ ቤት ትዕዛዝ ፈቃድ አገኙ። እንደገና ኮንግረስማን ጃን ሉዊስ
ማርቲን ሊጠይቀኝ ሆስፒታል መጣ። እናም እንዲህ አለኝ፣ ጃን ምንም እንዳትጨነቅ፣ ከሴልማ ተነስተን ሞንትጎመሪ እንደርሳለን፣ የመምረጥ መብቶች ሕጉም ይጸድቃል አለኝ።
የወቅቱ ፕሬዚደንት ሊንደን ጆንሰን የሲቪል መብቶች ሕጉን ፈርመው ከተደነገገ በኋላ አሁን የዶክተር ኪንግ እንቅስቃሴ ስልት የመምረጥ መብቶች ሕጉን ለማጸደቅ እንቅስቃሴ ማካሄድ ላይ አተኮረ። ጄሲ ጃክሰን ያስታውሳሉ።
Well, he believed in the legal process. He thought litigation alone was too slow. You needed litigation.
Martin በህጋዊ ሂደት የሚያምን ሰው ነበር። በፍርድ ቤት መማገት ብቻውን የተፋጠነ ውጤት እንደማያመጣ ተገነዘበው። ሙግቱም ሰልፉም ህጉም አስፈላጊ ነበር። ሰፊውን ህዝብ ሰልፍ እንዲወጣ ለማንቀሳቀስ ህዝባዊ እርምጃዎች አስፈላጊ መሆናቸውን፣ የተቃውሞ ሰልፉን የግድ አስፈላጊ ያደረገውን ባህል መቀየር የግድ መሆኑን አምነውበት ነበር።
ከሁሉም ዝነኛው ታላቅ ሰልፍ ታዲያ በ1963 ማርች ኦን ዋሽንግተን
ወደ ዋሽንግተን እንትመም የተሰኘው ሰልፍ ነበር።
ህልም አለኝ። አንድ ቀን ይህች ሀገር ቀና ብላ እንደምትነሳ ህልም አለኝ።
ይህንን የማርቲንን ንግግር ለማዳመጥም በዋሽንግተኑ ታላላቅ ታሪካዊ ሐውልቶች በሚገኙበት ብሔራዊ አደባባይ ላይ በዋሽንግተን ሞል ቁጥሩ ከ250,000 በላይ የሚገመት ህዝብ ወጥቶ ነበር። ህልሙም በባርነት ቀንበር በተያዙ ሰዎች ጀርባ ላይ በተገነባችው ሀገር ነጻነትና እኩልነት ሰፍነው የማየት ህልም ነበረ። የዶክተር ማርቲን ሉተር ኪንግን የትግል እንቅስቃሴ እየተከታተለ እንዲዘግብ ወደ ቴኔሲዋ ሜምፊስ ከተማ ተልኮ የነበረው የኒውዮርክ ታይምስ ጋዜጠኛ ኤርል ካልድዌል እንዲህ ሲል ያስታውሳል።
What was on King's mind and what he wanted to talk to me about?
King ያሰቡትና ሊነግሩኝ የፈለጉት የድሃው ህዝብ ዘመቻ ብለው ስለጠሩት እንቅስቃሴ ነበር። ዳውን ህዝብ ከመላ ሀገሪቱ አሰባስቤ ወደ ዋሽንግተን ይዤ እሄዳለሁ። የዩናይትድ ስቴትስ መንግስት ድህነትን በተለይም የጥቁሮችን ድህነት የሚያስወግድ መፍትሄ እስኪያመጣ የመንግስቱን እንቅስቃሴዎች ቀጥ እናደርጋለን ይህን ነበር ያሉኝ።
የሲቪል መብቶች ከበሬታ ህጉ መደንገጉ በራሱ በ1960ዎቹ በህጉ ዘርፍ ለውጦች አምጥቷል። ተሟጋቾች ግን ተጨባጭ ለውጥ ፈጥኖ እውን እንዳልሆነ ይናገራሉ። እንደገና ጄሲ ጃክሰን
We are different in a better nation today in the sense that the barbaric laws
እነዚያ አረመናዊ ህጎች እነዚያ የዘር መድሎ ህጎች በመወገዳቸው ዛሬ ሀገራችን ከቀድሞ የተለየችና የተሻለች ሆናለች። የማህበራዊ ኑሮ ልዩነቱን አጥብቦታልና ምጣኔ ሀብታዊ ልዩነቶችን በተመለከተ ግን ነጣነን ነገር ግን ሙሉ እኩልነት ላይ አይደለንም።
የማርቲን ሉተር ኪንግ ጁኒየር የሰላማዊ ተቃውሞ ስልት ዛሬም ሕያው ነው። በቅርቡ ለህይወታችን እንሰለፍ ማርች ፎር አወር ላይቭስ በሚል መሪ ቃል ዋሽንግተን ላይ በተካሄደው ሰልፍ የታየውም ይኸው ነው። የመሳሪያ ቁጥጥር እርምጃዎች እንዲወሰዱ በተካሄደው ሰልፍ ላይ ቁጥሩ ወደ 800,000 የሚጠጋ ህዝብ ተሳታፊ እንደነበረ ተገምቷል። አንዲቱ የሰላማዊ ተቃውሞ መሪ የማርቲን የልጅ ልጅ ነች፣ ዮላንዳ ሩኔ ኪንግ።
His four little children will not be judged by the color of their skin but by the content of their character.
አያቴ አራቱ ትናንሽ ልጆቻቸው በባህሪያቸው እንጂ በቆዳ ቀለማቸው የማይመዘኑበት ቀን እንዲመጣ ህልም ነበራቸው።
ማርቲን ሉተር ኪንግ ለእኩልነት ስላካሄዱት ሰላማዊ ዘመቻ በ1968 በነፍሰ ገዳይ ጥይት ከመገደላቸው ቀደም ብሎ የኖቤል የሰላም ሽልማት ተሰጥቷቸዋል። በመላዋ ዩናይትድ ስቴትስ ከመቶ በላይ ትምህርት ቤቶች፣ ከ900 በላይ ጎዳናዎች በስማቸው ተሰይመውላቸዋል።
Can you tell me where he's gone wrong? He freed lots of people, but it seems good they die young.
አድማጮች ቀጣዩ ቅንብርም እዚሁ ርዕስ ላይ ያቆየናል። በቅርቡ ከእስር የተፈቱት አቶ በቀለ ገርባ እስር ቤት እያሉ ከአቶ አንዷለም አራጌ ጋር የጀመሩትን አንድ የማርቲን ሉተር ኪንግ መጽሐፍ በኦሮምኛና በአማርኛ ቋንቋ ጽፈው አንዱን አሳትመዋል። ሌላኛው ደግሞ ህትመት በመጠባበቅ ላይ ይገኛል ተብሏል። አቶ በቀለ ገርባን ያነጋገረቻቸው ጽዮን ግርማናት ተከታዩን ዘገባ አጠናቅራለች።
የሲቪል መብቶች መከበር ትግል መሪው ዶክተር ማርቲን ሉተር ኪንግ በአሜሪካ ምድር እጅግ በርትቶ የነበረውን የዘር መድሎ በመሩት ሰላማዊ ትግል አሜሪካንን ከጨለማ ወደ ብርሃን ያመጣ ቅርስ አትርፈዋል ተብሎ ይነገርላቸዋል። በየአመቱም የተወለዱበትና የተገደሉበት ቀን እየተነሳ ይታወስላቸዋል፣ ይዘከራላቸዋል። በቅርቡ ከእስር የተለቀቁት ኢትዮጵያዊው የፖለቲካ ሰውና የሰብአዊ መብት ተሟጋች አቶ በቀለ ገርባ በመጀመሪያው የእስር ጊዜያቸው ከሌላኛው የፖለቲካ ሰውና በአሁን ወቅት በእስር ላይ ከሚገኘው አቶ አንዷለም አራጌ ጋራ I have a dream writings and speeches that changed the world የተሰኘውን የማርቲን ሉተር ኪንግን መጽሐፍ በአማርኛና በኦሮምኛ ቋንቋ ለአንባቢ ለማድረስ የትርጉም ስራውን እስር ቤት ውስጥ እንዴት እንደጀመሩት ይናገራሉ።
የማርቲን ሉተር ኪንግ ጻፎች በአጋጣሚ ሆነው የገቡት አልፒ ማርሚያ ቤት ሳለን መጽሐፎቹ የመጡት ለአንድ ያለን አራጊ ነበረ። እሱን በጋራ እናነብ ነበረ። ካነበኝ በኋላ አሁን ያቀድ ላለነው ሰላማዊ ትግል በጣም ሊያግዝ ይችላል፣ ሊረዳ ይችላል በሚል ስሜት ተመሳሰል እሱ ወደ አማርኛ እኔ ደግሞ ወደ ኦሮምኛ መተርጎም ጀምረን ነበረ። ነገር ግን ሳንጨርስ እኔም ጊዜ ወደ ዝዋይ ሲዛገር እሱ ይዛገረ ዝዋይ መሄድ ሁኔታውን ትርጉሜን ያቋረጠብን መጽሐፉ ተወስደብን ነው። መጽሐፉ ከተወሰደብን በኋላ እኔ ሌላ መጽሐፍ ትርጉሜ ወደ ኦሮምኛ መተርጎሙን ጨረስኩኝ። አጋጣሚ ሆነ ግን አንዱ ያለመ የተሳካለታል መሰለኝ መጽሐፉ ስለተወሰደበት ሳይጨርስ ቀርቷል። ከዛ በኋላ እንደወጣ ወይም መጽሐፉ ለማሳተም ብረት አድርጌ ሳትሜ ለህዝቡ ሳላደርስ በድጋሚ እንደገና ታሰር ድል አጋጠመኝ።
ለሁለተኛ ጊዜ ከታሰሩም በኋላ በኦሮምኛ ቋንቋ የታተመው መጽሐፋቸው ገበያ ላይ ውሎ የመሰራጨት እክል ግን እንደገጠመው ይገልጻሉ። የመጽሐፉ መተርጎም ባለመወደዱ በይፋ መሰራጨት ሳይችል ቀረም ይላሉ።
ነገር ግን አሁን እንደገና ሊጠይቁኝ የመጡ ሰዎችን አንዳንዳቸውን አንዳንዱን እየሰጠው በህዝብ እጅ እንዲገባ ለማድረግ ጥረት አድርጌያለሁ። ሁለተኛው አንዱ ዓለም ያልጨረሰውን በአማርኛ ተርጉሜ ለመጨረስ ሞክሬያለሁ። ነገር ግን ይህም አንዱ ምዕራፍ እንደቀረ የማረሚያ ቤት ኃላፊዎች መጽሐፉን ወሰዱብኝ፣ ሳይመልሱልኝ ቀሩ። ስለዚህ አሁንም መጽሐፉ በድጋሚ ስለተወሰደ ያንን ሊጨርስ አልቻልኩም። ለማንኛውም ግን አሁን መጽሐፉን አግኝቼ ለማጠናቀቅ ሙከራ እያደረግኩ አንባቢዎች ደስ ያለኝ ልምነታለን።
አቶ በቀለ አሁንም ማርቲን ሉተር ኪንግ የጻፏቸውን መጽሐፍት ተርጉመው አንባቢ እጅ እንዲደርስ ጥረታቸውን ቀጥለዋል።
ከዛ በኋላ ደግሞ ሌላ መጽሐፍ አምስት መጽሐፍ ካሉ ሱ ራሱ የጻፋቸው ከዛ ቦች ስትራይክ ወርድ ፍሪደም የሚላለ ሞንትጎመሪ ታሪክ የአውቶቡስ ለመሳፈር አድማ ለአንድ ቀን ተጀምሮ ለ381 ቀናት የቆየ እንዴት አድርገው በዚያው ውስጥ በጥናት ታግለው መብታቸውን እንዳስከበሩ የሚተርክ መጽሐፍ ነው። እሱም መጽሐፍም ተርጉሜያለሁ። ስለ ህዝብ አልቀረብም። አሁን ቤትን ማግኘት እንደሚቻል ለህዝባችን ለማስረዳት ለማስተማር ይህንንም የትግል ስልት ለማስተዋወቅ እና የተቻለውን ያህል ከፊት ሆኖ ለመምራት ባለን አላማ መሰረት ነው እንግዲህ ይህንን ለማድረግ የሞከርነው። እኔ እናንድ ያለምን ግን ስብናችን ላይ ብዙ ለውጥ ያመጣ ወደፊትም ምናልባት ሌሎችም ይህን መጽሐፍ ያነበቡ ሰዎችም ብዙ ሊለወጡበት የሚችሉበት መጽሐፍት ናቸው ብለን ነው የምናምነው።
ማርቲን ሉተር ኪንግ እንደ አውሮፓውያን አቆጣጠር በሚያዝያ 4 1968 ቴኔሲ ግዛት ውስጥ በምትገኘው ሜምፊስ ከተማ በነፍሰ ገዳይ በተተኮሰ ጥይት በ39 ዓመት እድሜያቸው ነው የተገደሉት። አቶ በቀለ በሰላማዊ የትግል ስልት
ነገር ግን የበለጠ ሰላማዊ ትግል ስርን ሊሸጥ የሚገድ እንጂ ሰላማዊ ትግል የማያዋጣ መሆኑን የሚያሳይ አይደለም። በህይወታቸው ብዙ በአርአያነታቸው ብዙ ነገሮችን ጥለው አልፏል። በህንድ የምንመለከተው ነጻ ከወጡ በኋላ እንደ ሌሎቹ ሀገሮች የምሬት የመበቃቀል የአሸናፊነትና የተሸናፊነት አንዱ የበላይነት በሌላው የበታችነት ያለቀ ሳይሆን ከዚያ በኋላ በወንድማማችነት ስሜት ዛሬ ህንድና እንግሊዝ በጋራ ገበያ ሀገሮች በጣም በወንድማማችነት እና በእኩልነት የሚተያዩበት ደረጃ ላይ ያደረሰ ምሬት የሌለው ቂም በቀልም ያላተረፈ ሰላማዊ የሆነ ከዚያ በኋላም ደግሞ ህዝቦች በጠላትነት እንዳይተያዩ ያደረገ ጥሩ ስልት ነው ተብሎ ነው የሚገምተው። ምናልባት አሜሪካን ማርቲን ሉተር ኪንግ በዚህ አይነት ትግሉን መርተው ትግሮች መብታቸውን ባያገኙ ኖሮ በሌላ መንገድ ቢሆን ኖሮ ከዚህ የባሰ ዛሬ የምናጋለጠ ለሌሎች እየኖረ ለሌላው መስዋዕት እየሆነ ነገር ግን ሌላውን ከማጥፋትና ሌላውን ከመጉዳት ከመግደል ይታቀባል። ለዚህም ደግሞ የቆረጠ ነው ማለት ነው እንጂ ራሱ ላይ አደጋ አይደርስም ማለት አይደለም።
አቶ በቀለ የተረጎሙትን መጽሐፍ ባነበቡና ባላነበቡ ሰዎች መካከል ከፍተኛ የባህሪ ለውጥ እንዳዩ ይናገራሉ።
እጅግ በጣም አስከፊ፣ እጅግ በጣም ጥቃት እየተሰነዘረባቸው እንኳን ታጋሽነትን፣ ብዙ አስተዋይነትን፣ ብዙ አርቆ አሳቢነትን፣ ለሌሎች መኖርን፣ አርአያ መሆንን ተከትለው የሚሄዱ ሰዎችን ነው የምመለከተው። በሀገር መሪዎች ደረጃም፣ በቤተ ክርስቲያን መሪዎች፣ በሃይማኖት መሪዎች ደረጃም ያንን መጽሐፍ ያነበቡ ሰዎች እና ያላነበቡ ሰዎች መካከል ግልጽ የሆነ ልዩነት ይመለከታለሁ።
በብዛት በሚሰራጭበት ጊዜ ወደፊት የተሻለ ለውጥ ሊታይ ይችላል የሚል ተስፋ አላቸው አቶ በቀለ ገርባ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የኖቤል የሰላም ተሸላሚው የሲቪል መብቶች መከበር ትግል መሪ ዶክተር ማርቲን ሉተር ኪንግ በነፍሰ ገዳይ ጥይት የወደቁበት 50ኛ ዓመት ዛሬ በሐዘን እየተከበረ ነው ሲል የዛሬው ርዕሰ አንቀጽ መልእክቱን ይጀምራል። እንዲህ ሲል እስከ ፍጻሜው አተተ። በ1922 ዓመተ ምህረት በኢትዮጵያ ዘመን አቆጣጠር አትላንታ ከተማ ውስጥ ከባፕቲስት ቄስ የተወለደው ማርቲን በተፈጥሮው አእምሮው የነቃና የታደለ ነበርና በ15 ዓመት ዕድሜው የሥነ መለኮት ጥናት ወደ ተከታተለበት ሞርሃውስ ኮሌጅ ለመግባት በቃ። እዚያ አሰልጣኝና መምህሩ ትንታግ ተናጋሪ ተብለው የሚታወቁት የዘር እኩልነት ተሟጋች ዶክተር ቤንጃሚን ሜይስ ነበሩ። በ1948 ዓመተ ምህረት ማርቲን ሉተር ኪንግ ከቦስተን ዩኒቨርሲቲ በዚያው በጀመሩበት የሥነ መለኮት ጥናት ዶክትሬት ዲግሪ ደፉ። በተከታዩ ዓመት ውስጥ ታዲያ በዚያው የአውሮፓ ዓመት መሆኑ ነው የደቡብ ምዕራብ ዩናይትድ ስቴትስ ግዛት አላባማ ዋና ከተማ የሆነችው ሞንትጎመሪ ውስጥ እጅግ ግዙፍ የሆነና በታሪክ መዝገብ ዛሬም ሰፍሮ የሚገኝ የተቃውሞ ንቅናቄ መሩ። በዚያ ጊዜ በነበሩ የአላባማ ከፋፍሎ ጨቋኝ ሕጎች መሠረት ግዛቲቱ ውስጥ አገልግሎት ይሰጡ በነበሩ የሕዝብ ማመላለሻ አውቶቡሶች ላይ የሚወጡ ጥቁር ተሳፋሪዎች ነጮች ወደ አውቶቡስ ሲገቡ የተቀመጡባቸውን ወንበሮች ለነጮቹ የመልቀቅና ወደ አውቶቡሱ ኋላ የመሄድ ግዴታ ነበረባቸው። ታህሳስ 22/1949 ዓመተ ምህረት አንድ አጋጣሚ ተፈጠረ። ጥቁሯ ልብስ ሰፊ ሮዛ ፓርክስ ሙሉ ቀን ስትሰራ ውላ ደክሟት ነበርና ተቀምጣበት የነበረውን ወንበር ከእርሷ በኋላ ወደ አውቶቡሱ ለገቡ ነጭ ተሳፋሪዎች ሕጉ በሚያዘው መሠረት አለቅም በማለቷ ወደ ፖሊስ ጣቢያ ተወስዳ ታሰረችና ተቀጣች። ከአራት ቀናት በኋላ ዶክተር ኪንግ ያንን ከፋፋይና አጥቂ ሕግ በመቃወም ጥቁሮች የከተማይቱን የሕዝብ ማመላለሻ አውቶቡስ አገልግሎት እንዳይጠቀሙ የሚጠይቅ አድማ ጠሩ። አድማው ኅዳር 26 ተጀምሮ ታህሳስ 7/1949 ዓመተ ምህረት ቆመ። በኋላም ሞንትጎመሪ የአውቶቡስ አገልግሎቱን አሰራር የተዋሃደ እንዲያደርግ የዩናይትድ ስቴትስ ጠቅላይ ፍርድ ቤት አዘዘ። ያ የአውቶቡስ አድማ ታዲያ በዩናይትድ ስቴትስ ከፋፍሎ ጨቋኝ ሕግን በመጋፈጥ የመጀመሪያው ግዙፍ ተቃውሞ ሆነ። ዶክተር ኪንግ ለውጥ ለማስገኘት ሁከት አልባ ንቅናቄዎችንና እርምጃዎችን ይሰብኩ በነበሩት ማህተማ ጋንዲ በእጅጉ የተመሰጡ ነበሩና በ1960 ዓመተ ምህረት የዛሬ 50 ዓመት ዛሬ እስከ ተገደሉባት ሰዓት ሕዝብን ያነቃቁና ያሳተፉ ሰላማዊ አድማዎችን፣ ሰልፎችን፣ ሕዝባዊ ኩርፊያዎችን ያደራጁና ይሳተፉባቸውም ነበር። የዶክተር ማርቲን ሉተር ኪንግና በሺዎች የሚቆጠሩ የሲቪል መብቶች ተሟጋቾች ጓዶቻቸው የጽናት ትግል ሰኔ 25/1956 ዓመተ ምህረት ታላቅ ፍሬ አስገኘ። በሕዝባዊ ቦታዎች ላይ ልዩነት እንዳይደረግ፣ በሥራ ቅጥር ላይ በዘር፣ በቀለም፣ በሃይማኖት፣ በጾታና በመነሻ ሀገር የትነት ምክንያት መድሎ እንዳይፈጸም የሚከለክል ሕግ ተፈርሞ ሥራ ላይ ዋለ። በዘር ምክንያት የሚፈጸምን ልዩነት በሁከት አልባ መንገድ በመታገላቸውና ትግሉንም በመምራታቸው በ1957 ዓመተ ምህረት በ35 ዓመት ዕድሜያቸው የኖቤል የሰላም ሽልማት ተቀዳጁና በሽልማቱ ታሪክ ውስጥ እጅግ ወጣቱ ባለ ዕውቅና ሆኑ። መጋቢት 26/1960 ዓመተ ምህረት ዶክተር ማርቲን ሉተር ኪንግ ሜምፊስ ቴኔሲ በሚገኝ አንድ ሆቴል የክፍል በረንዳ ላይ ቆመው ሳሉ ኤርል ሬይ የሚባል አንድ ተራ ሌባና የነደደ ዘረኛ ተኩሶ መታና ገደላቸው። ያኔ ዶክተር ኪንግ 39 ዓመታቸው ነበር። ለአንድ ሰው እጅግ ትልቁ ቁም ነገር የኖረበት ዘመን ብዛት ሳይሆን የኖረበት ጊዜ ጥራት ነው ይሉ ነበር ኪንግ ራሳቸው። እነሆም በራሳቸው ላይ ያ ተፈጸመ። ርዕሰ አንቀጹም የዛሬ መልእክቱን በዚሁ ፈጸመ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ የምሽቱ ፕሮግራማችን እዚህ ላይ ያበቃ። አሁን ትግርኛ ይቀጥላል።